through the Bible, Amharic program number 423, November 14, 2005, Monday evening. ራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደ ቸርነቱ መጠን በደላችንን የሚደመስስ ምሕረቱንም የሚያበዛልን የዘላለም አምላክ ስሙ የተመሰገነ ይሁን። እነሆ ካለፈው ጊዜ ጀምሮ እስከዚህ ሰዓት ድረስ ከፊቱ ይታሳ ያርቀን ሁላችንንም በወጣንበትና በገባንበት ስፍራ ጠብቆን ለዚህች ለተወደደች ምሽት ደግሞ እንድንበቃ ፈቃዱ ሆኗል። እግዚአብሔር ይክበር ይመስገን። ከቁጥር አላጎደለንም ወገኖቼ። እግዚአብሔር ቸርነቱ ስለበዛልን አሁን በቃሉ ማድ ዙሪያ ሁላችንንም ሰብስቦናል። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮች። በዛሬው ምሽት ክፍለ ጊዜ ጥናታችን ከአንደኛ ነገሥት መጽሐፍ ከምዕራፍ 19 ቁጥር 4 እስከ ምዕራፍ 20 ቁጥር 16 ድረስ ያለውን በጌታ መንፈስ ቅዱስ አስተማሪነት አንድ ላይ እንመለከታለን። በማስቀደም እንደ ወትሮው ሁሉ እንግዲህ ዝማሬ በመጋበዝ የዕለቱን ዝግጅታችንን እንጀምራለን። ማለዳ ብሩካደከ ወንድምጋሽ ባትናዶ ወዳጆቼ የእግዚአብሔር በጎነትና ቸርነት እኔና እናንተን እየመራ እስከዚህች ሰዓት ድረስ አብቅቶናል። ቅድም እንደተናገርኩት ሁሉ ነገንም ደግሞ እግዚአብሔርን እንታመናለን። እጆቻችንን ይዞ እግዚአብሔር ይመራናል። ምናልባት በተለያየ አይነት ሁኔታ ውስጥ ሆናችሁ በሕይወታችሁ የዛላችሁ የደከማችሁ የፈራችሁ ሽሽትም ደግሞ የጀመራችሁ ልትኖሩ ትችላላችሁ። እግዚአብሔር ግን በስፍራችን ቆመን እንድንገኝ ይናገረናል። የእግዚአብሔር በጎነትና ቸርነት እንዲበዛልን ወገኖቼ በርሱ ፊት መቅረብ ብቻ ያዋጣናል። እኛ ወደ ላይ ምሮጥን ወደ ታች እግዚአብሔር በሁሉ ስፍራ ይገኛል። ከእግዚአብሔር ወዴት እንሸሻለን? ንጸልይ።
እግዚአብሔር አባታችንና አምላካችን ሆይ እናመሰግናለን። ይህንን ድንቅ ቃልህን እንሰማ ዘንድ ደግሞ ኖ እግዚአብሔር አባታችን ሆይ ሌሎች ያላገኙትን እድል ለኛ ስለሰጠ ተመስገን። በዚህ ጊዜ እግዚአብሔር አምላካችን ሆይ በቤትህ ውስጥ ስለሆን በአንተም ደግሞ ስለተጠበቅን እንዲሁ በጠላት ላይ እንፎክራለን። ከኛ ብርታት አይደለም፣ ከኛ ጉብዝናም አይደለም፣ ያንተ ኃይልና ጌታዬ ሆይ ጸጋ ስለበዛልን እንዲሁ እግዚአብሔር ሆይ በፊትህ ልንቆም ይችላል። በጎነት ኖሮን አይደለም፣ መልካም ነገርም ተገኝቶብን አይደለም። እግዚአብሔር አባታችንና አምላካችን ሆይ እንሆ ላንተን ሰግዳለን፣ ላንተም ጌታዬ ሆይ እንበረከካለን። ሕይወታችንንም እግዚአብሔር ሆይ በፊት ይኸው እናፈሳለንና በዚህ ሰዓት ተገናኘን። እንደ ሁኔታችን እግዚአብሔር አምላካችን ሆይ እንድትገናኘን እንለምንሃለን። እኔ ባሪያህ ጌታ ሆይ ጸልያለሁ። በዚህ ጊዜ ደግሞ እግዚአብሔር አምላኬ በፍርሃት የተዋጠች ነፍስ ካለች፣ በዝለትም ያለች ነፍስ ካለች እግዚአብሔር አባቴና አምላኬ ሆይ ያንተን ብርቱ ክንድ እንድታሳያትና ከወደቀችበት እንድታነሳት እግዚአብሔር አምላኬ ሆይ የጠላትን መንጋጋ እግዚአብሔር ሆይ ተሰባብርና ጥርሱንም እግዚአብሔር ሆይ በእኛ ላይ የሚያንገጫግጨውን በመንጋጋውና በትናጋ ውስጥ ታጣብቅ ዘንድ እኔ ባሪያህ ጸልያለሁ። እግዚአብሔር አምላኬና መድኃኒቴ ሆይ የዛሉትን ጉልበቶች በዚህች ሰዓት አጽናቸው። እግዚአብሔር ሆይ ስምህ ለዘላለም ይባረክ። በቃልህ ውስጥ ደግሞ እግዚአብሔር ሆይ ድንቅን ነገር ማየት እንድንችል መንፈሳዊውን ዓይኖቻችንን አብራ። ለነገው ጉዞ ጌታዬ ሆይ ለነገውም እርምጃችን የሚበጀንን ይህን መንፈሳዊ ምግባችንን ቃልህን እግዚአብሔር ሆይ እንድትሰንቅልን እንለምንሃለን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም ስትል ስማን። አሜን። አድማጮች ኤልያስና የባለ ነቢያት ያደረጉትን ክርክር፣ ኤልያስ ስለ ዝናብ ያቀረበው ጸሎት፣ ወደ መጨረሻም ላይ ደግሞ ከምዕራፍ 19 ኤልያስ ከኤልዛቤል መሸሹን ተመልክተናል። ኤልዛቤል በኤልያስ ሕይወት ላይ ዝታለች። እንግዲህ ስምዖን ጴጥሮስ ዓይኑን ከጌታ ላይ አንስቶ ማዕበሉ ላይ ሲያደርግ መስጠም እንደጀመረ ሁሉ ኤልያስም ድፍረትና ወኔውን አጣ። በዚህን ጊዜ ሽሽት ጀመረ። በስተ ደቡብ ወዳለው ቤርሳቤህም ሄደ። ጉዞውን ወደ ምድረ በዳ እንደ ነበር አካባቢውን የሚያውቁ ሁሉ በእርግጠኝነት ሊነግሩን ይችላሉ ብያለሁ። ስለዚህም ወደዚያ ማንም መጥቶ ሊያሳድደው አይችልም። አገልጋዩን እዚያ ትቶ ኤልያስ ግን የአንድ ቀን መንገድ ያህል ወደፊት ቀጠለ ብለን ነበር። ዛሬም እንግዲህ የዚህን ተከታይ ክፍል ነው የምናቀርብላችሁ። እስቲ አስቀድማችሁ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ አንደኛ ነገሥት ምዕራፍ 19 ቁጥር 4ን አውጡ። አንደኛ ነገሥት ወይ መጽሐፈ ነገሥት ቀዳማዊ ምዕራፍ 19 ቁጥር 4ን ይመለከቷል። እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ከክትክታ ዛፍ በታች ተቀመጠና ይበቃኛል፣ አሁንም አቤቱ እኔ ከአባቶች አልበልጥምና ነፍሴን ውሰድ ብሎ እንዲሞት ተመኘ ይላል። የሚያስደንቅ አነጋገር ነው። በቀርሜሎስ ተራራ ላይ የባል ነቢያትን ካሳፈረ ሰው እንዲህ ያለ ንግግር እንደማትጠብቁ እኔ በእውነት እርግጠኛ ነኝ ወዳጆቼ። አሁን ደግሞ ኤልዛቤልን ፈርቶ ከክትክታ ዛፍ በታች ተሸሽጓል። አካብ ኤልያስን ለማሰር ምንም ሙከራ አላደረገም። ኤልዛቤል ግን ኤልያስን በጣም ነበር የምትጠላው። ቢቻላት ለአንድ ቀን እንኳ በሕይወት እንዲኖር አትፈልግም። ኤልያስ በእግዚአብሔር መሠዊያ ፊት ሆኖ ጸለየ። እሳት ከሰማይ ወርዳ መሥዋዕቱን በላች። ከዚያ በኋላ ደግሞ የባልን ነቢያት አስገደለ። አሁን ደግሞ ተቋርጦ የነበረው ዝናብ መዝነም ጀምሯል። ይህም ለኤልያስ ትልቅ ድል ነበር ወገኖች። አካብ የሆነውን ሁሉ ለኤልዛቤል በነገራት ጊዜ እንደምትገለው መልእክተኛ ላከችበት። ኤልዛቤል በመጽሐፍ ቅዱስ ከተጠቀሱ ሴቶች ሁሉ የበለጠች አመጸኛና እጅግ ክፉ ሴት ነበረች። ኤልያስ አይኑን ከእግዚአብሔር አነሳ፣ ወደ ምድረ በዳ ሸሸ። ወደ ቤርሳቤ ከደረሰ በኋላ እንኳ ወደፊት መገስገሱን አላቋረጠም። በመጨረሻም ኤልዛቤል ወደማትደርስበት ስፍራ እንደመጣ አሰበ። ኤልያስ በክትክታ ዛፍ ስር ተደብቆ ያለ አንዳንድ መንፈሳዊነት የሚሰማቸው ክርስቲያኖች አግኝተውት ቢሆን ኖሮ ደፋር መሆን እንዳለበት ወኔ ቀስቃሽ ስብከት ሳያሰሙት አይቀሩም ነበር እላለሁ። ምናልባትም ሮሜ ምዕራፍ 8 ቁጥር 28ን በመጥቀስ አይዞ ኤልያስ ሁሉም ነገር ለበጎ ነው በማለት ሳያበረታቱት አይቀሩም። ምናልባት በዚያ አነጋገሬ ፈገግ ወይም ሳቅ ሳትሉ አትቀሩም። እኔ ግን ከልቤ ነው የምናገረው። አንዳንዶች ኤልያስን ሊነቅፉት ይችላሉ ወገኖቼ፣ ስህተቶቹንም ይለቃቅማሉ። የሚገባውን ያህል በእግዚአብሔር አልታመነም ይላሉ። አንዳንዶችም የእግዚአብሔርን ስም አስነቅፏል ይላሉ። ለመሆኑ ታላቁ ነቢይ ምን አገኘው? ኤልያስን ማለቴ ነው። ከባል ነቢያት ጋር ተከራክሮ ድል አድርጓቸው አልነበረምን? በእግዚአብሔር የምታምኑ ተከተሉት ያለው እርሱ አልነበረምን? ታዲያ ይህን የእግዚአብሔር ሰው አሁን ምን አገኘው ወይም ደግሞ ምን ነካው? ከላይ ለተነሱት ጥያቄዎች መልስ እንዲሆኑን አንዳንድ ነገሮችን ለማለት እፈልጋለሁ። በመጀመሪያ ደረጃ እንደዚያ እንዲል ወይም እንዲሆን ያደረገው አካላዊ ምክንያት ሊኖር ይችላል። አስተዋላችሁ? በመጀመሪያ ደረጃ ኤልያስ ከቆመበት እምነቱ እንዲነቃነቅ ያደረገው አካላዊ ምክንያት ሊኖር ይችላል። እንደምታውቁት ብዙ ሥራ ሰርቷል፣ ብዙ መንገድ ተጉዟል፣ ብዙ ተጨንቋል። ስለሆነም ሥጋዊ ጉልበቱና አቅሙ ተሟጧል፣ ደክሟል። ዘወትር አገልጋዮች ሦስት ስህተቶችን ይፈጽማሉ። እሱም አንደኛ ትዕቢት ነው። ሁለተኛው ደግሞ ስህተት መሰልቸት ነው። ሦስተኛው ደግሞ ስንፍና ነው። አንዳንድ ሰዎች ራሳቸውን ለጌታ አገልግሎት የሰጡ እንደሆኑ ሲነገርላቸው ሰማለሁ፣ ግን ሰነፎች ናቸው። ሰነፍ ስለሆኑ ደግሞ ሥራ በዝቶበት ዕረፍት እንዳስፈለገው እንደ ኤልያስ ዕረፍት አያስፈልጋቸውም። ኤልያስ ማረፍ ያስፈለገው ብዙ ስለ ሠራ ነበር። ለእነዚህ ሰዎች ግን ዕረፍት ይህን ያህል አስፈላጊያቸው አይደለም። ሁለተኛው ምክንያት ደግሞ ስነ ልቦናዊ እንደሆነ አስባለሁ፣ ስለ ኤልያስ ማለት ነው። ኤልያስ ከጌታ አገልግሎት ስፍራውን የለቀቀበትና አሁን ኤልዛቤልን የፈራበት ምክንያት ደግሞ ስነ ልቦናዊ እንደሆነ አስባለሁ። ይህ ያለንበት ዘመን ወገኖቼ ተስፋ መቁረጥ፣ የዓላማ መጨናገፍ፣ ጭንቀት፣ ስጋት፣ ፍርሃት የበዛበት ዘመን ነው። ኤልያስም ካለፈበት ልምምድና ካሳለፈው ውጣ ውረድ የተነሳ ጫናው ከብዶታል፣ ነፍሱ አዝናለች። ከዚህም የተነሳ ነፍሴን ውሰድ በማለት ወደ እግዚአብሔር እንደ ጸለየ ነው የምንመለከተው። እስቲ ከቁጥር 5 እስከ 7 ያለውን ስፍራ እናንብበው። በክትክታውም ዛፍ በታች ተጋደመ፣ እንቅልፍም አንቀላፋ። እነሆም መልአክ ዳሰሰውና ተነስተ ብላለው። ሲመለከትም እነሆ በራሱ አጠገብ የተጋገረ እንጎቻና በማሰሮ ውሃ አገኘ። በላም ጠጣም፣ ተመልሶ ምተኛ። የእግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስተ ብላለው ይላል። ኤልያስ እንቅልፍ አስፈልጎታል። እግዚአብሔር ደግሞ ይህን ስለሚያውቅ እንቅልፍ እንዲወስደው አድርጓል። ጥሩ ምግብም አስፈልጎታል። ምናልባትም በራበው ቁጥር ምግብ ላያገኝ ይችላል። ኤልያስ ከእንቅልፉ ሲነቃ እንጎቻና ውሃ በራስጌው በኩል አየ። ያን እንጎቻ ማን አዘጋጀው? ምናልባት ትዝ ይላችሁ ከሆነ ኢየሱስ ከሞት በተነሳበት ጠዋት ከባሕሩ ዳርቻ ቁርስ ተዘጋጅቶ ይጠብቃቸው ነበር። ጌታ ነበር ያዘጋጀው። የኤልያስን ምግብ ያዘጋጀውም እርሱ ነበር። ጌታ ኤልያስን አጽናናው፣ መገበው፣ እንደገና ተመልሶ እንዲተኛ አደረገው። የምትሄድበት መንገድ ሩቅ ነውና ተነስተ ብላ በማለትም አንዴ ሳይሆን ሁለቴ መገበው። ወዳጆቼ ምናልባትም ሁሉም ነገር በተረጋጋበትና ደስ በማያሰኝ ሁኔታ ውስጥ ትሆናላችሁ። የሕይወትን ውጣ ውረድ ብቻችሁን የምትቋቋሙበት ይመስላችኋል። እንደውነቱ ከሆነ ብቻችሁን የሕይወትን ግብግብ መጋፈጥ እንደማትችሉ ልነግራችሁ ወዳለሁ። አዳኝ ያስፈልጋችኋል፣ ረዳትም ያስፈልጋችኋል። ኤልያስን የሚያክል ብርቱ ሰው እንኳ ረዳት አስፈልጎታል። ኤልያስ በኮሬብ ተራራ ያደረገውን ነገር እስቲ አብረን እንመልከት። ቁጥር 9ን አንብቡ። ተነስተውም በላ ጠጣም፣ በዚያም ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ ይላል። እንግዲህ ተመልከቱ፣ ከተመገበው ምግብ ባገኘው ጉልበት ኤልያስ ጉዞውን ቀጠለ። በቀጥታ ወደ ኮሬብ ተራራ ነበር የሄደው። ይህ ሰው ሕግ ለሙሴ የተሰጠው በዚህ ተራራ ነበር። ወዳጆቼ አንደኛ ነገሥት ምዕራፍ 19 ከቁጥር 9 እስከ 10 ያለውን ስፍራ ደግሞ አለፍ ብላችሁ ተመልከቱ። ኤልያስ በዚህ ክፍል እንደምንመለከተው ማለቴ ነው፣ በጣም ተጎድቶ ስለነበር ስነ ልቦናዊ እርዳታ ያስፈልገው ነበር ብለናል። በጌታ ስር ማረፍንና ሁሉንም ነገራችንን ለርሱ ግልጽ ማድረግ ብናውቅ ኖሮ ወዳጆቼ ብዙዎቻችን የስነ ልቦና ባለሙያ ማማከር እንኳን ላያስፈልገን እንደሚችል አስባለሁ። የስነ ልቦና ባለሙያ የሚለውን ሳይኮሎጂስት ፈረንጆች የሚሉትን ነው። ችግሮቻችንን ሁሉ ለጌታ መንገርን ብናውቅ ኖሮ ከቦታ ወደ ቦታ እየዞርን ለሰዎች ማውራቱና ማማከሩ ወይም መናገሩ ባላስፈለገን ነበር። ማንኛውንም ነገራችንን ለጌታ ወዳጆቼ፣ አሁንም ደግሜ ላለው ለጌታ ግልጽ እናድርገው። ቁጥር 11ን ወረድ ብላችሁ ተመልከቱ። እርሱም ውጣ፣ በተራራውም ላይ በእግዚአብሔር ፊት ቁም አለ። እነሆም እግዚአብሔር አለፈ፣ በእግዚአብሔርም ፊት ትልቅና ብርቱ ነፋስ ተራሮቹን ሰነጠቀ፣ አለቶቹንም ሰባበረ። እግዚአብሔር ግን በነፋሱ ውስጥ አልነበረም። ከነፋሱም በኋላ የምድር መናወጥ ሆነ፣ እግዚአብሔር ግን በምድር መናወጥ ውስጥ አልነበረም የሚልን ቃል እናገኛለን። በመጀመሪያ ተራራን የሚያንቀጠቅጥና አለቶችን የሚሰነጣጥቅ ነፋስ አለፈ። ምናልባትም ይህን ትዕይንት ኤልያስ ሳይወደው አልቀረም። ቁጥር 12 እንደማለፍ ብላችሁ ተመልከቱ። ከምድር መናወጥ በኋላ እሳት ሆነ፣ እግዚአብሔርም በእሳቱ ውስጥ አልነበረም። ከእሳቱም በኋላ ትንሽ የዝምታ ድምፅ ሆነ ይላል። ከምድር መናወጡ በኋላ እሳት አለፈ የሚልን ቃል ከዚህ ክፍል እናነባለን። ኤልያስ ወዳጆቼ በቀርሜሎስ ተራራ ከሰማይ እሳት ያወረደ ነቢይ ነበር። ይህንንም ሳይወደው አልቀረም። እግዚአብሔር ግን በአውሎ ነፋሱ ውስጥ አልነበረም፣ በምድር መናወጡ ውስጥም አልነበረም፣ በእሳቱ ውስጥም አልነበረም። ከእሳቱ በኋላ ትንሽ የዝምታ ድምፅ ሆነ ይላል። እግዚአብሔር በዝምታ ውስጥ እንደሚሠራ ኤልያስ መማር ነበረበት። ይህንን ተመልከቱ። ለእኔም ለእናንተም እጅግ የሚጠቅም ቃልና ትምህርት ነው። እግዚአብሔር በዝምታ ውስጥ እንደሚሠራ ኤልያስ መማር ነበረበት። እግዚአብሔር ወዳጆቼ በእንደዚህ ዐይነት ሁኔታ ሲሠራ በጣም ደስ ያሰኛል። ለኤልያስ ታላቅ ትምህርት እየሰጠው ነበር ጌታ። በቀርሜሎስ ተራራ ላይ ከሰማይ እሳት በወረደበት ጊዜ ሁሉም ነገር አልቋል ማለት አይደለም። እግዚአብሔር ልታይ ልታይ የሚል ባህሪ የለበትም። ይህንን ተረዱ። እግዚአብሔር እኔ ልታይ የሚል ባህሪ የለበትም። ድንቆችን ለመስራት በረቀቀ መንገድ ይንቀሳቀሳል። እግዚአብሔር በእርጋታ ይመላለሳል። ዓላማውን እንዲፈጽሙለት በትንንሽ ነገሮች ይጠቀማል ጌታ። ሰፋፊ በሮችን ከመጀመሩ በፊት መጀመሪያ ጌታ በትንሽ በር ይከፍታል። ኤልያስ ይህን መማር ነበረበት። ዛሬ እናንተ ከገንዘባችሁ ብዛት፣ ከእውቀታችሁ ብዛት፣ ከማንነታችሁም የተነሳ እግዚአብሔርን እናገለግላለን። እግዚአብሔር እኮ እኔ ብርቱ ሰው ነኝ፣ በእኔ ለምን አይገለገልም እንዲያላችሁ 1ና 9 ወይንም ደግሞ 10ና 11ን ምክንያቶች ትደረድሩ ይሆናል። እግዚአብሔር ግን ወዳጆቼ እናንተን ሳይሆን ደካማውን አቁሞ አንስቶ ብርቱ አድርጎ ማለት ነው ሊጠቀምበት ሌላ በር ይከፍታል። እስቲ ከቁጥር 13 እስከ 14 ያለውን ተመልከቱ። ኤልያስም ያን በሰማ ጊዜ ፊቱን በመጎናጸፊያው ሸፈነ፣ ወጥቶም በዋሻው ደጃፍ ቆመ። እነሆ ኤልያስ ሆይ በዚህ ምን ታደርጋለህ የሚል ድምፅ ወደ እርሱ መጣ። እርሱም ለሠራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ፣ የእስራኤል ልጆች ቃል ኪዳንህን ትተዋልና መሠዊያዎችንም አፍርሰዋልና ነቢያትህንም በሴፍ ገለዋልና እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊወስዷት ይሻሉ አለ። ይህ ኤልያስ ለእግዚአብሔር ያቀረበው ማመልከቻ ነው። በዚህ ጎኑ ብዙዎቻችን ከኤልያስ ጋር እንመሳሰላለን። አንዳንድ ጊዜ በዙሪያችን ያሉት ሁሉ ያላመኑ በሚሆኑበት ወቅት ብቻችንን የቀረን ይመስለናል። ለክርስቶስ የቆምነው እኛ ብቻ እንደሆነ አድርገን እናስባለን። ከቁጥር 15 እስከ 17 ያለውን ስፍራ ደግሞ ወረድ ብላችሁ ተመልከቱ። እግዚአብሔርም አለው፣ ሂድ፣ በመጣህበትም መንገድ በምድረ በዳ ወደ ደማስቆ ተመለስ። ከዚያም በደረስክ ጊዜ በሶርያ ላይ ንጉሥ ይሆን ዘንድ አዛሄልን ቅባው፣ በእስራኤልም ላይ ንጉሥ ይሆን ዘንድ የናሜሲን ልጅ ኢዩን ቅባው፣ በፋንታህም ነቢይ ይሆን ዘንድ የአቤል ምሆላን ሰው የሳፋጥን ልጅ ኤልሳህን ቅባው። ከዛሄልም ሰይፍ ያመለጠውን ሁሉ ኢዩ ይገለዋል፣ ከኢዩም ሰይፍ ያመለጠውን ሁሉ ኤልሳ ይገለዋል ይላል እግዚአብሔር። ወገኖቼ ለኤልያስ ወደ ሰሜን ተመለስ፣ ገና ብዙ የምትሰራልኝ ነገር አለ ነበር ያለው። አዛሄል የሶርያ ንጉሥ እንዲሆን፣ ኢዩ ደግሞ የእስራኤል ንጉሥ እንዲሆን ሊቀባቸው ይገባል። እርሱንም ስለሚተካው ነቢይ ነግሮታል። እንዲህ ይላል ቁጥር 18 ደግሞ፣ እኔም ከእስራኤል ጉልበታቸውን ለባል ያላንበረከኩትን ሁሉ በአፋቸውም ያልሳሙትን ሁሉ 7,000 ሰዎች ለእኔ አስቀራለሁ ይላል። በመጨረሻም ለባል ያልተንበረከኩ 7,000 ያህል ሰዎች መኖራቸውን ነበር የነገሩ። ምንጊዜም ቢሆን ወዳጆቼ እግዚአብሔር ለራሱ ለቤቱ አገልግሎት የሚያስቀራቸው ወይም የሚያስቀምጣቸው ሰዎች አሉት። በኤልያስ ዘመን ነበሩት፣ በአሁን ዘመንም አሉት። እርግጥ ነው እንደ ኤልያስ በአደባባይ ላይ ታዩ ይችላሉ። ሆኖም በዚያው ባሉበት ቦታ ለእስራኤል አምላክ ታማኝ መሆናቸውን አስመስክረዋል። ከዚህ በመቀጠል የኤልሳን መጠራት እንመለከታለን። እግዚአብሔር ኤልያስን ሊወስደው ነው። ስለዚህም ኤልሳ የእርሱን ስፍራ እንዲተካ ፈቅዷል እግዚአብሔር። እንዲህ ይላል ከቁጥር 19 እስከ 1 ያለውን ስፍራ ተመልከቱ። ከዚያም ሄደ፣ የሳፋጥንም ልጅ ኤልሳን በ12 ጥማድ በሬዎች ሲያርስ እሱም ከ12ኛው ጋር ሆኖ አገኘው። ኤልያስም ወደ እርሱ አልፎ መጎናጸፊያውን ጣለበት፣ በሬዎቹንም ተ ከኤልያስም በኋላ ሮጠ። አባቴንና እናቴን ስማቸው ዘንድ እባክህን ተወኝ፣ ከዚያም በኋላ እከተልሃለሁ አለው። እርሱም ሂድና ተመለስ፣ ምን አድርጌሃለሁ አለው። ከእርሱም ዘንድ ተመለሰ፣ ሁለቱን በሬዎች ወሰደ፣ አረዳቸው፣ ሥጋቸውንም በበሬዎቹ ዕቃ ቀቀለው፣ ለሕዝቡም ሰጣቸው፣ በሉም። እርሱም ተነስቶ ኤልያስን ተከትሎ ሄደ፣ ያገለግለውም ነበር ይላል። እንግዲህ ተመልከቱ ወዳጆቼ፣ ኤልሳ የኤልያስ ተማሪ ሆኗል። ወደፊት እንደምንመለከተውም አገልግሎቱን የሚረከበው እርሱ ራሱ ነው። እንግዲህ በጌታ የተወደዳችሁ አድማጮቼ የዚህ አንደኛ ነገሥት ምዕራፍ 19 ጥናታችንን እዚህ ላይ እናበቃለን። በዚህ ውስጥ እግዚአብሔር ብዙ ቁም ነገሮችን ለሕይወታችን ማትረፉ እምነታችን ነው። ከዚህ በመቀጠል ደግሞ ከምዕራፍ 20 እግዚአብሔር የሚናገረንን አብረን እንመለከታለን። ወገኖቼ የዚህ አንደኛ ነገሥት ምዕራፍ 20 አብይ ሐሳቡ አክአብ የናቡቴን ወይን እርሻ ስለመንጠቁ መግለጽ ይሆናል። ቀጥሎ የምንመለከተው ምዕራፍ የክፎቹን የእስራኤል ነገሥታት ማለትም የአክአብንና የኤልዛቤልን ሕይወትና እንዲሁም የሌላውን ለመንጠቅ የነበራቸውን በምኞት ያበጡ ልብ የሚያመለክት ነው። አክአብ በናቡቴ ወይን እርሻ ላይ ዐይኑን አሳረፈ። ለእስራኤላዊውም ለናቡቴ በሰማርያ ንጉሥ በአክአብ ቤት አጠገብ የወይን ቦታ ነበረው የሚልን ቃል ከአንደኛ ነገሥት ምዕራፍ 20 ከቁጥር 1 እንመለከታለን። ከጥቂት ዓመታት በፊት በሰማርያ በነበርኩበት ጊዜ ከጠቅላላው የፓለስታይን ምድር ጋር ሲወዳደር በጣም ለምና ፍሬያማ መሆኑን ነበር የተረዳሁት። የአክአብ ቤተ መንግሥት በነበረበት ኮረብታ ላይ ቆማችሁ በስተ ደቡብ ኢየሩሳሌምን፣ የሲዶሮንን ሸለቆና የገሊላ ባሕርን በስተ ሰሜን፣ የዮርዳኖስን ወንዝ በስተ ምሥራቅ፣ የሜዲትራንያን ባሕር ደግሞ በስተ ምዕራብ ማየት ትችላላችሁ። በአራቱም ማዕዘናት የምትመለከቱት በሙሉ እጅግ ውብ ናቸው። እስቲ ቁጥር 2ና 3ን ደግሞ ቀጥለን እናንብብ። አክአብም ናቡቴን በቤቴ አቅራቢያ ነውና የአትክልት ቦታ አድርገው ዘንድ የወይን ቦታህን ስጠኝ፣ ስለ እርሱም ከእርሱ የተሻለ የወይን ቦታ ሰጠሃለሁ፣ ወይም ብትወድ ግምቱን ገንዘብ ሰጠሃለሁ ብሎ ተናገረው። ናቡቴን አክአብን የአባቶቼን ርስት ሰጥህ ዘንድ እግዚአብሔር ያርቅልኛለው ይላል። ናቡቴ በዚያ አካባቢ የወይን ቦታ ነበረው። አክአብ ያንን እርሻ ቦታ የራሱ ሊያደርገው ፈልጓል። በሌላ አንጻር ደግሞ ከወላጆቹ በውርስ ያገኘው ስለነበር ናቡቴ ያንን ቦታ መሸጥም ሆነ መለወጥ አይፈልግም። ቁጥር 4 ልብ በሉ። እስራኤላዊውም ናቡቴ ያባቶቼን ርስት አልሰጥህም ብሎ ስለተናገረው አክአብ ተቆጥቶና ተናዶ ወደ ቤቱ ገባ። ባልጋውም ላይ ተጋድሞ ፊቱን ተሸፋፈነ፣ እንጀራም አልበላም ይላል። አክአብ የፈለገውን አላገኘም። ስለዚህም ቤቱ ገብቶ እንደ ሕፃን ልጅ አኩርፎተኛ። አመፀኛው አክአብ እንደ ሕፃንነትም ያደርጋል። የፈለገው ስላልተሰጠው ብቻ ያኮርፋል። የናቡቴን ወይን ቦታ ለመውሰድ ኤልዛቤል ያደረገችውን ሴራ ደግሞ ሲቀጥለን እንመልከት። አክአብ የተመኘውን የናቡቴን ወይን ቦታ የራሱ የሚያደርግበት ዘዴ አልነበረው። ኤልዛቤል ግን ነበራት። በፈለገችው መንገድ ያንን ቦታ የባሏ ንብረት የምታደርግበት መላ ነበራት። ይህንን ከቁጥር 5 እስከ 7 ባለው ስፍራ ላይ ታገኛላችሁ። አንደኛ ነገሥት ምዕራፍ 20 ከቁጥር 5 እስከ 7 ያለውን ዘዴዋን ማግኘት ትችላላችሁ። ኤልዛቤል ወዳጆቼ ወንዶችን መግዛትና መቆጣጠር የምትችል ሴት ነበረች። እኔ ራሴ እንደዚህች አይነቷን ሴት እንደምፈራ ሳልደብቃችሁ ልነግራችሁ ወዳለሁ። ኤልዛቤል ክፉና ጨካኝ ስለሆነች በፈለገችው መንገድ ቦታውን መንጠቋ የማይቀር ነው። እግዚአብሔርንና ንጉሡን ሰድቧል ብለው በሐሰት እንዲመሰክሩበት ሁለት ምናምንቴ ሰዎችን አዘጋጀች። በዚህም ምክንያት ናቡቴ ከከተማ ውጪ ተወስዶ በድንጋይ ተደብድቦ ተገደለ። ከዚህ የበለጠ ግፍ ምን አለ? ከዚህ የበለጠ ወንጀል ሳለን? እንዲህ ያለው ግፍ በዓለም ታሪክ ተደጋግሞ ታይቷል። ብዙ ጊዜ ስልጣንና ጉልበት ያለው ደካማውን ሲያጠቃው ይታያል። ናቡቴ ወዳጆቼ አሁን ተገድሏል። አክአብ ግን እርካታን አግኝቶ ይሆንን? ወዳጆቼ ኃጢአት በፍጹም ሊያረካችሁ አይችልም። ጊዜያዊ ደስታ ሊሰጣችሁ ይችላል። ቆይቶ ግን አእምሮአችሁንና ልቡናችሁን ሲቆጠቁጥና እረፍት ሲነሳችሁ ታገኙታላችሁ። ማንም ሆነ ምን አንድ ቀን የእጃችንን ማግኘታችን አይቀርም። አክአብም የእጁን የሚያገኝበት ቀን መጣ። ይህን ደግሞ ከቁጥር 15 እስከ 16 ባለው ስፍራ ላይ እንመለከታለን። ኤልዛቤልም ናቡቴ ተወግሮ እንደ ሞተ በሰማች ጊዜ ኤልዛቤል አክአብን ናቡቴ ሞቷል እንጂ በሕይወት አይደለምና በገንዘብ ይሰጥህ ዘንድ እምቢ ያለውን የእስራኤልን የናቡቴን የወይን ቦታ ተነስተ ውረስ አለችው። አክአብም ናቡቴ እንደ ሞተ በሰማ ጊዜ ይወርሶ ዘንድ ወደ እስራኤላዊ ወደ ናቡቴ ወይን ቦታ ሊወርድ ተነሳ ይላል። እንግዲህ ተመልከቱ፣ አክአብ የልቡ ምኞት የሞላለት ይመስላል አይደለም እንዴ? እግዚአብሔር ግን የራሱ ሰው አለው። የእግዚአብሔርን ቃል ያለ ምንም ፍርሃት የሚናገሩ ሰዎች ስላሉ የጌታ ስም ይባረክ። ወገኖቼ ቀደም ብለን እግዚአብሔር ለኤልያስ ያደረገውን በረከት ተመለከትን። ወደ መጨረሻ ግድም ደግሞ የአክአብንና የኤልዛቤልን ሕይወት የሚያስከፋውን ሕይወት ማለቴ ነው ስንመለከት ቆየን። እግዚአብሔር በዚህ ሁሉ ውስጥ ለእኛ ትምህርት ይሆን ዘንድ እያንዳንዱን ነገር አስቀምጧል። እግዚአብሔር የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮች የዛሬውን ትምህርታችንን እዚህ ላይ እናበቃለን። ትምህርቱን አስመልክቶ ያላችሁን አስተያየት ወይም ጥያቄ በአድራሻችን ጻፉልን። በጸሎታችሁም ደግሞ ይህንን አገልግሎት መደገፍን አትርሱ። ይህ ታላቅ በረከት ነው። ወዳጆቼ ለእኛ አገልግሎት በተንበረከካችሁ ቁጥር እግዚአብሔር ደግሞ ስለ እናንተ ታላቅን በረከት ከጸባወቱ ይሰጣችኋል። እግዚአብሔር ይባርካችሁ። አንዳንድ አስተያየቶችን ቢኖራችሁ ቀደም ብዬ እንደተናገርኩት መጻፍን አትተው። ይህ ደግሞ ለእኛ አገልግሎት መሳካት ትልቅ በርን ይከፍትልናል። እንግዲህ ደህና ደሩ፣ እግዚአብሔር ይባርካችሁ እያልን በተለመደው ሰላምታ የምንሰናበታችሁ በቴክኒኩ በኩል
አለማየሁ ዳዊት፣
በትምህርቱ በኩል እኔ አበበ ከበደ ወርቄ ነበርኩኝ። ደህና ደሩ።
ቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።